ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 9 2015 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ካውን ሰዓት አንስቶ ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
የኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት እንደሚጠቀም እንደሚጠቀመው ማሰብ አለበት።
የሰማችሁት የኪነ ህንፃ ባለሙያውን አለበል ደስታን ነው። ስለዘላቂ የኪነ ህንፃ ጥበብ እንዲሁም ደግሞ በቅርቡ ስለተከፈተው ዚግዛግ ስለተሰኘው ማዕከላቸው ከጋቢና ቪኦኤ ጋር ቆይታ አድርጓል። በሌላ መሰናዶ ደግሞ ኢትዮጵያውያን ህፃናት ጀግኖቻቸውን እንዲያውቁ የህፃናት መጽሐፍትን እየጻፈ የሚገኝ ወላጅም እንግዳ አድርገናል። ሌሎች መሰናዶዎችም አሉን። ይህንና ሌሎች የምሽቱን ጥንቅሮች ኤደን ገረመው እየመራው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ የምስልና ድምፅ ምህንድስናውን ይከውንልናል። አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ወደ መሰናዷችን እንሻገራለን። የኪነ ህንፃ ባለሙያው አለበል ደስታ ከ20 ዓመት በላይ በተለያዩ ስራዎች ላይ ሲሳተፍ ቆይቷል። በቅርቡም አዲስ አበባ ውስጥ ዚግዛግ የተሰኘ መሐንዲሶች፣ የኪነ ህንፃ ጥበብ ባለሙያዎች፣ የእደ ጥበብ ባለሙያዎች ስራቸውን የሚያሳዩበት፣ ስለ ስራቸው ደግሞ ከወጣትና ከአንጋፋ ባለሙያዎች ጋር የሚወያዩበት ተቋም ከፍቷል። አለበል ደስታ አዲስ አበባ ላይ የሚታዩት ህንፃዎችና የከተማይቱ እድገት ይሁን የሚያሰኝ ቢሆንም ከከተማይቱ እድገት ጋር አብሮ ዘላቂ የሆነ አካሄድ እንዲሁም ደግሞ ሂሳብ ቆጣቢና ማህበራዊ እሴትን የሚያንጸባርቁ ንድፎችን እንዲሁም የምህንድስና ዘዴዎችን መከተል ይሻላል ይላል። ካለበር ጋር ያደረኩት ቆይታ የምሽቱ ቀዳሚው መሰናዷችን ነው። በጣም ነው የማመሰግነው ስላገኘው፣ ደስ ብሎኛል። እስቲ ማንነትህን አስተዋውቅልኝ አለበል።
በጣም አመሰግናለሁ ኤደን። አለበል ደስታ እባላለሁ። በሙያዬ አርክቴክት ነኝ። ላለፉት 24 ዓመታት በዚህ ሙያ ላይ ሰርቻለሁ። ለእደ ጥበብ፣ ለስነ ጥበብ የተለየ ፍቅርና የተለያዩ ሙከራዎችን አደርጋለሁ። ይህን ይመስላል።
እሺ፣ በጣም ነው የማመሰግነው አለበል። እንግዲህ አሁን ልክ እንደምናየው ከጀርባህ ያለው በጣም አይንን የሚማርክ ቦታ ላይ ሆነህ ነው ያለኸው። ዛሬ አንድ የሚያገናኘን እሱ ነው እና ዚግዛግ የተሰኘ እንግዲህ የምህንድስና ንድፍ አውጪዎች ወይም ደግሞ አርክቴክቶችን የሚያገናኝ የሚያማከር ተቋም አለህ እና እስቲ ስለ እሱ አመሰራረት፣ አሁን ስላለህበት ቦታ ጥቂት ነገሮች በለኝ።
ዚግዛግ የስነ ጥበብ፣ የእደ ጥበብ፣ የአርት ክራፍት እና አርክቴክቸር አንድ ላይ ሆኖ የሚከወንበት ቦታ ነው። እሱን ስንከውን ነው የእኛ ቲም ያለፉት ጊዜያት እሱን በመከወን ነው ጊዜያችንን እና ይሄ ማዕከል እንደምታውቂው የእኛ ሀገር ክራፍት ጥለት በዩ፣ ስፌት በዩ፣ ንቅሳት በዩ፣ ኤኒ ፊደላችን ሳይቀር ብዙ አያቶቻችን ሪሰርች ያደረጉት ነው። ግን ያንን ወደ ኮንቴምፖራሪ ወይም ወደ ማርኬት አልወሰድነውም። ወይም የየቀን ህይወታችን ላይ ፈርኒቸር ላይ በዩ፣ ኢንቴሪየር ላይ በዩ፣ አለባበሳችን ላይ በዩ አልተጠቀምነውም እና እዚህ ዚግዛግ ማዕከል ውስጥ የምናደርገው ያንን የጥበብ የእደ ጥበብ ሪሰርች ወደ ሌላ ወደ ላቀ ደረጃ ለማድረስ እና ብዙ ሰው እንዲነቃቃበት እንዲያየው ኢንስፓየር እንዲሆን ለማድረግ ነው ዚግዛግ ስፔስን ያቋቋም ነው።
ከተመሰረተ ምን ያህል ጊዜ ሆነው? እንደው ፌስቡካችሁንም ስላያየሁት ነገር አለ። በጣም ብዙ ወጣት የአርክቴክት የሚሆኑ ወይ ኪነ ጥበብ ወጣት ላይ ያሉ ወጣቶች ሲመጡና ሲሳተፉ አይቻለሁ እና ከእነሱስ ጋር ያላችሁ ወይም ደግሞ እነሱን እንዴት ነው እንዲሳተፉ የምታደርጋቸው? እስቲ የተመሰረተበትን ጊዜ እና እሱን አያይዘ ንገረኝ።
ዚግዛግ ስፔስን ለህዝብ ለፐብሊኩ ኦፕን እንዲሆን ያደረግነው ኦልሞስት ሁለት ወር ገደማ ቢሆነው ነው። ግን ይሄ የብዙ አመታት ድካም ነው። እዚህ ውስጥ ያሉ የአርት ኮሌክሽኖች የክራፍት ኮሌክሽኖች በጣም ከአምስት ስድስት ዓመት እስከ አስር ዓመት የፈጁብን ነገሮች ናቸው። እኛ እጅ ይሁኑ እንጂ እኛ እንሞክራቸው እንጂ ግን ፐብሊኩ እንዲያያቸው፣ ተማሪዎች እንዲማሩበት፣ አርቲስቶች ኢንስፓየር እንዲሆኑበት፣ አርኪቴክቶች ኢንስፓየር እንዲሆኑበት ብለን ነው ይህን ያቋቋም ነው። በተለይ ወጣቶቹ በእንደዚህ አይነት አትሞስፌር ውስጥ ካላቸው የነገዋ ጥሩ ኢትዮጵያዊ ጥሩ አርት ላይ ጥሩ ክራፍት ላይ የሚከውኑ ዜጎች ይሆናሉ ብለን ስለምናምን ለአንድ ማህበረሰብ ደግሞ ጥበብ፣ ኪነ ጥበብ፣ ኪነ ህንፃ፣ እነዚህ አይነት ጥበቦች ጥበብ የምትዩ ለአንድ ማህበረሰብ ወሳኝ ናቸው። እሱ ላይ ብዙ የሰሩ ሀገራት ናቸው አሁን በልጽገው የምናያቸው እና ያንን ግምት ውስጥ በማስገባት እኛ የምንሰራው
እንደጠቀስከው ከሆነ በሁሉም አይነት የኪነ ጥበብ ዘርፍ ላይ እደ ጥበብ ዘርፍ ላይ ያሉ ወጣቶችን ወይም ደግሞ ግለሰቦች ናቸው በዚህ ግዛግ ማዕከል እንዲመጡ የምታደርጉት ወይም እንዲሳተፉ የምታመቻቹት እና ከዛ አንጻር አሁን ላይ ያለውን የስነ ጥበብ ለውጥ ወይም ደግሞ የኪነ ጥበብ ሂደት እንዴት ታየዋለህ?
እንዳልኩት የእኛ አሁን ለምሳሌ ጥለትን ብትወስድ አያቶቻችን በጣም ኤክስፐሪመንት ሲያደርጉበት የነበረ ነው። ፓተርን በይው፣ ሼፖቹ በያቸው፣ የከለር አገባብ በይው እና ያ ማለት በቃ ኤኒ ኮንቴምፖራሪ አርት ላይ ሌላ ዓለም ላይ የምታያቸው ነገሮች የዛ ከዛ የተወለዱ ናቸው ብል ድፍረት አይሆነብኝም። እና ያንን ግን እንዴት ወደ ኮንቴምፖራሪ ዴቨሎፕ እናርገው? እዚህ ማዕከል ውስጥም እንዲከወን የምንፈልገው ያ እዛ ጋ ያለው ወደ ጥበብ ያለንን ነገር እንድንወደው የሚያደርግ ማዕከል ነው ብዬ ነው የማስበው። ማለት
ቴድ ላይ ባደረግከው ንግግርህ ስለ ዘላቂነት ሰስተነብሊቲ ስታወራ ነበረ። በተለይ ደግሞ ኢትዮጵያ ውስጥ ያሉ ከግንባታ ጋር አያይዘህ እንደው 30 ከመቶ የሆነ ብክነት እንዲሁም ደግሞ ያልክ ነበር። ቅድም ደግሞ ስትናገር ኮንተምፖራሪ ያልሆኑም ስራዎቻችን አሁነኛ የሆነ ይዘትም የላቸውም ብለኸኛል እና እስቲ እነዚህን ነገሮች አያይዘህ ያለው ክፍተት ምንድን ነው ትላለህ?
እንዳነሳሽው ሰስቴናቢሊቲ በጣም ወሳኝ ነገር ነው። ይሄ ማለት ደግሞ የሀገሬ ገበሬ ሰስቴናብል የሆነ ህይወት ነው ሲኖር የኖረው። ቤታቸውን ዲኮሬት የሚያደርጉበት ቀለም ከሸክላ በጥብጠው ነው። እኛ ደግሞ ቴክኖሎጂም ሰጠን፣ ብዙ ጊዜውም ፈቀደልን። ያንንም ተጠቅመን ግን ሰስቴናብል ማድረግ አለ። እንደኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለ።
ስለ አሁነኛነት ወይም ደግሞ ኮንተምፖራሪ ስለሚባለው ጽንሰ ሀሳብ እናንሳ። ምክንያቱም አሁነኛ ሲባል ብዙ ጊዜ የምዕራባውያንን ነገር ይዞ መሻገር ነው የሚታየው እና አንተ ደግሞ ከዛ የተለየ ሀሳብ ይዘህን የመጣው ማህበረሰቡን ማወቅ፣ ማህበረሰቡ ያለውን ነገር ከአሁነኛ ሂደት ጋር ማቀላቀል እና እስቲ እሱ ላይ መታሰብ ወይም ከግንዛቤ መግባት አለበት የምትለው ነገር ምንድን ነው?
ከኋላችን ያለውን ነገር ማጥናት ነው። አሁን ለምሳሌ ላሊበላ ቤተክርስቲያንን፣ ቸርችን፣ ሲምፕሊ ቤተ ጊዮርጊስን ብንወስድ ያ የህንፃው ቅርጽ አሁን ሚኒማል ተብሎ የሚጠቀስ በጣም ሚኒማል የኮንቴምፖራሪ ሀሳብ ግን ጥንት በዛ ዘመን የተደረገ ነገር ነው። ቅድምም እንዳልነው ኢንቫይሮንመንቱን ሌላ ማቴሪያል አላመጣም። ላሊበላ ኤክስፐር አርክቴክቸርን ወይም ስነ ጥበብን ኤክስፐሪመንት ሲያደርግ አቬለብል በሆነው ማቴሪያል ያንን ኮንቴምፖራሪ እንደው ዘመነኛ ማለት ብቻ አይደለም፣ አዛት ታይም የተሰሩ ለእኔ ብዙ በቃ ብዙ አለማባከን ብዙ ነገሮችን ያላባከነ ቅርጽን ሊሆን ይችላል፣ መስመርን ሊሆን ይችላል፣ ሀሳብን ሊሆን ይችላል ያላባከነ የዲዛይን ሀሳብ የስነ ጥበብ ሀሳብ ይዘው ነው አንዱ ከአንዱ ጋር እየተሰባጠረ የሚመጣው፣ አንዱ ከአንዱ ጋር እየተዋሃደ የሚመጣው የከለር በይው የቅርጽ በይው የማቴሪያል አጠቃቀም በዩ ኮንቴምፖራሪ ነው ብዬ ነው ማስበው።
ጥቂት ወደ ዚግዛግ እንመለስ። አሁን ላይ እንግዲህ ምን ምን እቅዶችን የያዛችሁት? በምን አይነት መልኩ ነው ለሌሎች የበለጠ ሰፊውን የጥበብ ባለሙያም ለማካተት ያሰባችሁት? እንዲሁም እቅዳችሁስ ምንድን ነው?
ዚግዛግ ስፔስ ውስጥ የእኛ ስቱዲዮም ካጠገቡ አለ። ጋለሪ ይኖረናል። ጋለሪ ውስጥ እዚህ የምንሰራቸው ፕሮዳክቶች ይሄ ስፔስ ሰስቴነብል እንዲሆን ለሽያጭ የሚቀርቡ ናቸው፣ ፕሮዳክቶቹ የሚሸጡ ናቸው። አት ዘ ሴም ታይም የተለያዩ የስነ ጥበብ፣ የአርክቴክቸር፣ የተለያዩ ኤቨንቶች ይካሄዱበታል። ሌክቸር ሊሆን ይችላል። ህፃናት ቀለም ሊቀቡ ይችላሉ። ሸክላ ሰሪ መጥተው ያን ኤክስፐሪመንታቸውን ሊያሳዩን ይችላሉ። ኤኒ ማንኛውም ሰው መጥቶ እንደሚጎበኝ ቦታ ጊዜውን የሚያሳልፍበት ሁሌ በሙያው ትል አንቱ የተባሉ ሰዎችም ሀሳባቸውን የሚያካፍሉ ለወጣቶቹ ወጣቶችም ደግሞ በነፃነት ሀሳባቸውን የሚገልጹበት ቦታ እንዲሆን ነው የምንፈልገው እና እንደዚህ አይነት ቦታዎች ደግሞ ብዙ ያስፈልጓታል አገሪቷ።
እሺ፣ አለበል ደስታ፣ ስለነበረን ቆይታ በጣም ነው የማመሰግነው። በአሜሪካ ድምፅ አድማጮች ተመልካቾች ስም እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ኤደን፣ እግዜር ይስጥልኝ። ቴንክ ዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። ጣቢያው ደግሞ አህዱ ሬዲዮና ቴሌቪዥን። አለም አወቀ ትውልድ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ የዚህ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ደራሲ አለም አወቀን ሀብታሙ ስዩም አነጋግሮታል። አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ይነግረናል።
እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴ እና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆነን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረ እና ያ ነው ወደዚህ ያመራኝ። ይኸው ምንድነው፣ ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ 1000 መጽሐፍት እንዲያነቡ ያበረታታሉ እና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህጻናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች ያሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት።
እንግዲህ ይህንን ለህጻናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህጻናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለግክ የሚለውን እስቲ ጠቅልላ አድርገህ ንገር።
በጣም ጥሩ ጥያቄ ነው። ልክ ይህንን ድምዳሜ ካረኩ በኋላ ብዙ ጃንር አለ እንግዲህ መጽሐፍ የሚጻፍበት፣ ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከእነሱ ባክግራውንድ ጋር ከእነሱ አስተዳደግ ጋር ከእነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀራ ነው መምረጥ የፈለግኩት። በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ 50 የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል በአትሌቲክስ። የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን፣ ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት።
እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ?
እውነት ነው፣ የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ። በአማርኛም በእንግሊዝኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዝኛም ነው የተጻፉት። ውጭ ላሉት እንግሊዝኛው እንዲደርስ ነው፣ ውጭ ላሉ ህጻናት አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላሉ ነው። ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃ እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና። ስቶሪውም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው።
ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለሕፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው?
በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬዲ ይሆናል ብዬ አስባለሁ። ያም በአማዞን በባርነስ ኤንድ ኖብል እንዲሁም በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያን ለአብሮት ላይብረሪ እና ሌሎች ቦታዎች እንልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ፣ በሌሎች አርት ፎርምስ ለምሳሌ እነ ክቡር ሙላቱ አስታጥቄ እነ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የጾታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልክ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀ ያለሁት።
እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ?
በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉትን ልጆች ለሁለት አድርጌን ያጠናሁት። ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት ይሄ በስታትስቲክስ የተደገፈ ነው፣ ዌብሳይታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈም ይሁን በእንግሊዘኛ በአካልም ሄጄ ላይብረሪዎቹንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ፣ ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው፣ የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ ማጥፋት፣ ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢለስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግሞ ሊያነሱት ሊያነቡት በሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነብ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁኝ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ።
እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለሕፃናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ።
በጣም አመሰግናለሁ ሀብታሙ።
በአፍሪካ ሴት የንግድ ባለቤቶች የንግድ ስራቸውን ለማከናወን የተለያዩ ሀገራቶችን ድንበር አቋርጠው ለመጓዝ በሚሞክሩበት ወቅት በተደጋጋሚ ለጾታ ትንኮሳ እንደሚጋለጡና መድሎ እንደሚደረግባቸው ይናገራሉ። የአዲስ አበባው የአፍሪካ ህብረት የመሪዎች ጉባኤ ከሚካሄድበት የፊታችን ቅዳሜ አንድ ሳምንት አስቀድሞ ባለፈው ቅዳሜ በተካሄደው ስብሰባ ላይ ባደረጉት ውይይት የጾታ ጉዳይ ዋናው ጉዳይ ነው የሚል ርዕስ ተሰጥቶታል። መሐመድ ዩሱፍ ናይሮቢ ከሚገኘው የአሜሪካ ድምጽ የዜና ማዕከል ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
አፍሪካውያን ሴቶችና ልጃገረዶች በአህጉራዊው የነጻ የንግድ ስምምነት አማካኝነት ድንበር ተሻጋሪ የንግድ ስራዎችን በሚያካሄዱበት ወቅት በሚገጥሟቸው ፈተናዎች ዙሪያ ውይይት ይዘዋል። የአዲስ አበባው ስብሰባ የፊታችን ቅዳሜ ከሚጀምረውና መሪዎቿ በአህጉራዊ የንግድ ስምምነት ሂደት በተዘገበው እመርታ ላይ ይመክራሉ ተብሎ ከሚጠበቀው የአፍሪካ ህብረት የመሪዎች ጉባኤ ቀደም ብሎ በመካሄድ ላይ ነው። ኤሊዛቤት አጆክ የደቡብ ሱዳን ተወላጅ ናቸው። ሴቶች ድንበር በሚያቋርጡበት ወቅት ወንዶች የማይገጥሟቸው አይነት ፈተናዎች ይገጥሟቸዋል ይላሉ።
We have seen that in most of the time the women at the borderline especially
በድንበር አካባቢ ሁከትና ብጥብጥ የመሳሰሉ ብዙ ፈተናዎች እየገጠሟቸው አንዳንዴም እቃዎቻቸው እየተወረሱ ወይም የመግቢያ ፈቃድ የለውም በሚል እየተወሰዱባቸው እንዲሸማቀቁ እየተደረጉ ነው የሚንቀሳቀሱት። ሴት በመሆኗ ደግሞ ከተገቢው በላይ እንድትከፍል ትደረጋለች፣ ቀረጥ ትከፍላለች። አንዳንዴ ደግሞ ዝም ብለው ይመለከቱናል፣ ሴት በመሆንሽ ይህን የንግድ ስራ መስራት እንደማይገባሽ ያደርጉሻል።
ዛይቷ ሚልዛንዚ ከትውልድ አገሯ ማላዊ ተነስታ ድንበር በምታቋረጥበት ወቅት ተመሳሳይ አያያዝ እንደሚገጥማት ታወሳለች።
You find yourself with fees, the required fees, your papers are in order, everything is in order.
የሚፈለገውን ክፍያ ይዘሽ አስፈላጊዎቹን ሰነዶች አሟልተሽ ብትገኝም አንዳንዶቹ ከድንበር ላይ የምታገኛቸው ኃላፊዎች ጾታዊ ጉዳዮችን መጠየቅ ሲጀምሩ እኮ ለምን ስትይ ትጠይቂያለሽ። እንደ ወጣት ሴት በዚህ አይነት ሁኔታ ውስጥ የንግድ ስራ የመስራትና የማደግ እድልሽን ይገታዋል። በመሆኑም አንዲት ወጣት ሴት የሚገባትን ስፍራ እንድታገኝና ሙሉ ጥበቃ እንዲደረግላት ከተፈለገ ይህ ጉዳይ በአግባቡ ሊጤን ይገባዋል።
የአፍሪካ ሀገሮች እርስ በርሳቸው በሚያደርጉት መናገድ የቀረጥ ክፍያ ቅነሳ እንዲያገኙና የምጣኔ ሀብት አቅማቸውን ማሳደግ እንዲችሉ ታልሞ የተመሰረተው አህጉራዊው የነጻ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2019 ዓ.ም አንስቶ ስራ ላይ ውሏል። እንደ ዓለም ባንክም ግምት የአፍሪካ ሀገሮች እርስ በርሳቸው የሚያደርጉት ይህ ግብይት እንደ አውሮፓውያን የዘመን አቆጣጠር በ2035 ዓ.ም አጉሪቱ የምታገኘውን ገቢ $450 ቢሊዮን ሊያሳድገው ይችላል። ሜሞሪ ካቻምባ በአጉሪቱ ሴቶች የሚያስመዘግቡትን እድገት ለማጎልበት የተቋቋመው የአፍሪካ የሴቶችና የልማት ኮሙኒኬሽን ኔትወርክ ኃላፊ ናቸው።
I think when we talk of ACFTA, we are looking at a pan-African instrument.
ስለ AFCFTA በመናወራበት ጊዜ የምናደርገው መናገድ ራሱ ክብር ያለው መሆኑን የማረጋገጥ ራዕይ ያዘለ አህጉር አቀፍ መሳሪያ ነው እያየን ያለ ነው። ድንበር ተሻግረው የንግድ ስራ ስለሚያካሂዱ ሴቶች ብዙ እናወራለን። ነገር ግን ክብር ባራቀው መንገድ እየተከናወነ ነው። በርግጥ አገልግሎት እንዲያገኙ እያደረግን ነው። በጉምሩክ ተቋማት አካባቢ የሚደርስባቸውን እንግልትስ እያየነው ነው። ያን ስለሚመለከቱ ጉዳዮች እየተነጋገርን ነው።
በሀገራችን ውስጥ ሳይቀር በአፍሪካ ሴት ስራ ፈጣሪዎች ብዙውን ጊዜ የግድር አገልግሎትና የመሳሰሉት አስፈላጊ ጉዳዮች እጥረት ይገጥማቸዋል። የጾታ አድሎና የስልጠና አጥቶም አለ። ሜርሲ ቺኳማ በናይጄሪያ የሴት አርሶ አደሮች ተሟጋችና ደጋፊ ናቸው። አንዳንድ ባህላዊ ደንቦች ሴቶች የመሬት ባለቤት እንዳይሆኑ በመከልከል ምግብ ማብረት እንዳይችሉ አድርጓቸዋል ባይ ናቸው።
Lack of training and retraining of women, rural women farmers to enable them to stand up in the competitive market.
በገጠር ያሉ ሴት አርሶ አደሮች ውድድር በበዛው ገበያ በብቃት ለስኬት እንዲበቁ የሚያስችል ስልጠና ላይ ተከታታይ ትምህርት ያለማግኘት አንዱ ነው። መሬት ስላለው ድርሻ እንነጋገራለን። ይሁን እንጂ ሴቶች የመሬት ይዞታ የማግኘት እድላቸው ውሱን ስለመሆኑ መስማማት የምንችል ይመስለኛል። ምርት ለማምረት ዋናው ምክንያት የሆነው የመሬት ይዞታና ቁጥጥር ባለቤትነት የለንም። ከ70% በላይ የሚሆነውን ለግብርና ስራ የሚያስፈልገውን የሰው ኃይል የምንይዘው ሴቶች የምንቆጣጠረውና በይዞታችን ስር የሚገኝ መሬት ሳይኖረን እንዴት አድርገን ነው የምናመርተውና ጥሩ አዝመራ ማግኘት የምንችለው?
በአፍሪካ ሴቶች ያላቸው የመሬት ባለቤትነት ድርሻ 20% ብቻ ቢሆንም በአህጉሪቱ 2/3 ያህል የምግብ ምርት የሚያመርቱት ግን እነርሱ ናቸው። የቅድመ ጉባኤው ስብሰባ በዛሬው ዕለት ተጠናቋል። እንደ ተሳታፊዎችም ተስፋ መሪዎቻቸው በአህጉሪቱ ውስጥ የንግድ ስራዎችን ለማካሄድ አመቺ ያልሆኑና ያልተገቡ አሰራሮችን በማስቆም በድንበር አካባቢዎች የሚያጋጥሟቸውን ችግሮች መፍታት የሚያስችሉ መፍትሄዎችን ያፈላልጋሉ ብለው ያምናሉ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ ተመልካቾቻችን፣ አድማጮቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል። እናንተ በዝግጅቶቻችን ላይ የሚኖራችሁን አስተያየቶችና ጥያቄዎች ለጋቢና ቪኦኤ እያላችሁ በቪኦኤ አማሪክ ፌስቡክ ገጽ ላይና ድረ ገጽ ላይ ታደርሱን ዘንድ እንጋብዛለን። ዝግጅታችን በአህዱ ሬዲዮና ቴሌቪዥን ላይ በቀጥታ ይተላል ለፋን እንዲሁም ደግሞ በቪኦኤ አማሪክ ፌስቡክ ገጽ ላይ የሚገኝ ይሆናል። ተከታተሉን ዘንድ በአክብሮት እንጋብዛለን። የዛሬን አብራችሁ ስለቆያችሁ አብዝተን እያመሰገንን እንሰናበታለን። ጤና ይስጥልኝ።